ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጥቅምት 12 ቀን 2016 ዓመተ ምህረት ነው።
ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑ እነዚህ የአማራ ወጣቶች ከታገቱ
ሰኞ ጥቅምት 12 ቀን 1420 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
አማራው አካባቢ የተጠመረው የሉና ትግል ተጠናክሮ ይቀጥላል ሲሆን በተለይ ደግሞ በአራቱም ክፍላተ ሀገራት በሚባሉት በሸዋ፣ በወሎ፣ በጎንደርና በጎጃም የትግሉ ግለት በተፈለገው ልክ እየሄደ እንደሆነ ለማወቅ ተችሏል። የጎጃም ክፍለ ሀገር አካባቢ በተለይ ሁሉንም ያካለለ የትኛውንም ወረዳና በዞን ደረጃ ያሉ ከተሞችንና ባህር ዳርን ጨምሮ የአመፁ ፊት አውራሪ ሆነው ቀጥለዋል። በዚህ አመፅ ውስጥ ፋኖ ራሱን በማደራጀት ከህዝባዊ ኃይሉን ከጎኑ በማሰለፍ አርሶ አደሩን ማዕከል ያደረገ በትጥቅና በስንቅ የዳበረ ትጥቅ ሽንቅ ወገን ትጥቅ ከተላት በሚል መርህ በትልቅ ንቅናቄ በትልቅ ወኔ እጅግ ተመን በተሞላበትና ዘመኑን በዋጀ የጦርነት ስልት ትልቅ ተጋድሎ እየተደረገ ያለበት ሁኔታ ሲኖር የጥላት ኃይል ማለትም የኦሮሞ ስልጣን አስከብራለሁ ብሎ የመጣ ጠባብ ጽንፈኛ የኦሮሞ ቡድን በበርካታ ግንባሮች ሽንፈትን እየተከናነበ እንደሆነም ለማወቅ ችለናል። ሰሞኑን በቡሬ ላይ ሰላሳ መኪና ያገዛዙ ኃይል ሲጓጓዝ እንደነበር የሚታወቅ ሲሆን ከዚህ ውስጥ ዋና አዛዡ ኮሎኔል በሚል ማዕረግ የተሰየመው ጠቅላላ በሰላሳ መኪና ያለውን ያገዛዙን ኃይል የሚያዘውና የሚያሰማረው ዋና አዛዡ ከፋኖ በተተኮሰ ጥይት ተመቶ ተደምስሷል ማለት ነው። ይህንን ያየና የተመለከተ ወይም በዚህ ተስፋ የቆረጠው ያገዛዙ ኃይል በርካታው ተበትነው እግሪያችን እንዳለም ታውቋል። የቀሩት ደግሞ የዚህን የዋና አዛዥ የተባለውን አስክሬን ጭነው ወደ አዊ ዞን እንጅባራን አልፈው ዳንግራ ካምፕ ላይ እንደገቡና ይህ አዛዥም በሱ ምትክ ማን ይሁን በሚል ጭቅጭቅ ውስጥ ላይ የተለያየ ልዩነት በመፍጠር በዚህም ምክንያት በርካታ መደበኛ እግረኛ ሰራዊት ከርቶ እንደወጣ መረጃዎቹ ይጠቁማሉ። ይህ ኃይል አሁንም የንጹሃንን ደም ከማፍሰስ ወደ ኋላ እስካላለ ድረስ በአማራ ህዝባዊ ኃይል ፋኖ አጸፋዊ እርምጃ እንደሚወሰድበት ሊያውቅና ሊገነዘብ ይገባል ሲሉም ፋኖዎቹ ተደምጠዋል። የደብረ ማርቆስ ፋኖ ከሁለት ወር በላይ በፈጀው ወይም ደግሞ ባስቆጠረው የህልውና ጦርነት በጽናት ታግሎ ለጥላት ሰደድ እሳት ሆኖ መቆየቱ ግልጽ ነው። አሁንም ያገዛዙን መካናይዝድ ጦር ደምሶ ከአካባቢው እያስወጣ ይገኛል። በዚህ የደነገጠው አገዛዙ በተደጋጋሚ ድሮን በመጠቀም በርካታ ንጹሃንን በአሰቃቂ ሁኔታ ገድሏል። እንግዲህ ደብረ ማርቆስ አካባቢ የሚገኙ ንጹሃን በድሮን ተመተዋል። በርካታ ተቋማትም ፈርሰዋል። በተለይ ዩኒቨርሲቲና ቤተክርስቲያን አካባቢ ላይ ድሮን ድብደባ እንደተደረገና በተለይም በሚሰራጭባቸው አካባቢዎችም የድሮን ጥቃት በማድረግ በበርካታውን የደብረ ማርቆስ ከተማ ነዋሪ ነፍሰ ጡር አቅመ ደካሞች ህጻናትን ጨምሮ በአሰቃቂ ሁኔታ ግድያው እንደተፈጸመባቸው ተገልጿል። በዚህም ዓለም አቀፍ የሚዲያ ሽፋን ማግኘት እንዳለበትና ጸረዙ አገዛዝም በሁሉም አካባቢ ውግዘትን እያስተናገደ እንደሆነም በግልጽ መረጃዎች ወጥተዋል። እንግዲህ ደብረ ማርቆስ ላይ በተደጋጋሚ የድሮን ጥቃት ተደርጓል። በተለይ ዩኒቨርሲቲ የጤና ሳይንስ ፋካሊቲ ኮሌጅ ላይ ሙሉ በሙሉ በሚባል ደረጃ የድሮን ድብደባ ተደርጎ ከሰዎች ህይወት ማለፍ አልፎ ህንፃው እንደተደረመሰና እንደፈረሰም በአካባቢ ያሉ የመረጃ ምንጮቻችን አድርሰውናል። ዛሬ በረት ምንጃር አካባቢ በደፈጣ ውጊያ በርካታ የጸረ ህዝቡ አገዛዝ ኃይሎች ተደምሰዋል። ከጸረ ህዝቡ ቡድኖች በረት በሚባል አካባቢ ላይ የምንጃርን ህዝብ ነፍጠኛ ታጣቂ የተደራጀ አገር ነፃ የሚወጣ የህዝቡ ኃይሉን የፋኖውን ግንባር የጦር ስልትና የትጥቅ ትግል መስመሩን ጠብቆ የታገለ ባለበት ሰዓት ላይ እኛ እንበቀዋለን እንደመሰዋለን በሚል አጉል ሞራለቢስ ጉራ ከአዲስ አበባ ተነስተው ወደ ምንጃር ጉዞ ያደረጉና ጸረ ህዝባዊ አላማን ግበው ሲንቀሳቀሱ የነበሩ የአገዛዙ ጸረ ቡድኖች በደፈጣ ውጊያ ሙሉ በሙሉ በሚባል ደረጃ በፋኖ ተደምሰዋል። ከደብረ ታቦር ወደ እብናት ሲገባ የነበረ ኃይል ረብ ግድብ አካባቢ በፋኖ ተደምሰዋል። ደቡብ ጎንደሮች ጥሩ እንቅስቃሴ እያደረጉ ነው። በተለይ ደብረ ታቦር አካባቢ ከዚህ በፊት መሰናክል ይሆናሉ ተብለው የታሰቡ የጸረ ህዝብ አገዛዝ ካድሬዎች ለተደመሰሱ የሚታወቅ ነው። ዛሬም የትግራችን መሰናክል ሊሆኑ አይገባቸውም፣ እኛ ከዚህ በኋላ የምንታገስበት ምንም አይነት ምክንያት የለም በማለት ረብ ግድብ አካባቢ ላይ ቀድሞ ቦታ ይዘው በመቆየት የጸረ ህዝብ አገዛዝ ከነትጥቁ እንቅስቃሴ በሚያደርግበት ሰዓት ሙሉ በሙሉ በህዝባዊ ኃይሉ በፋኖ ድምሰሳ ተደርጎበታል። ወደዚሁ ወደ ጎንደር አካባቢ ሳንወጣ ማክሰኝት አዲስ ዘመን ወረታ አካባቢ የፋኖ እንቅስቃሴ በጥሩ ሁኔታ እየሄደ ሲሆን ከጎጃም አካባቢ ያሉ በተለይ ሰሞኑን በቅርቡ ከወያኔ የጦር መሪ ሆነው የቆዩ አማራን ያንበረከኩልኛል ብሎ በማሰብ በረዙ አገዛዝ በምልጃ የወያኔ መሪዎችን የጦር መሪዎችን አምጥቶ ጎጃም እንዳስገባቸው የሚታወቅ ነው። በጎጃም አካባቢ ወደ ጎንደር አመት ይነሳብኛል ብሎ ስለፈራ ወደ አዲስ ዘመን ወረታ እስከ ጋይንት ነፋስ መውጫ አካባቢ ድረስ ያለውን ወረራ ለማድረግ እንቅስቃሴ እያደረገ እንደሆነና ከወዲሁ ፋኖ መንገድ በመዝጋትና በራዞን አገዛዝ ሙሉ በሙሉ ለመደምሰስ መዘጋጀት እንዳለበትም የፋኖ ሰብሳቢዎቹ መልዕክት ይተላለፍልን ብለዋል። በምስራቅ ጎጃም ቢቸና ለሳምንት ተዘግቶ የነበረው የመደበኛ ስልክ ልውውጥ ትናንትና 11 ሰዓት ጀምሮ ተለቋል። መደበኛ ስልክን በማጣት መረጃዎቹን እንዳይቀያየሩ በማድረግ የአማራ ህዝባዊ ኃይል ፋኖን ደመስሳለሁ ብሎ የሚንቀሳቀሰው ጸረ ህዝብ ቡድን በዚህ ሰዓት ቢቸና ከተማ አስተዳደር እና በእነማይ ወረዳ ዙሪያውን በሸበል በረንታ ኢንዳርጅ እና እናውጋ ደብረ ወርቅ አካባቢን ኦፕሬሽን እሰራለሁ ብሎ ሲንቀሳቀስ እንደነበር የሚታወቅ ነው። የተወሰነ የወገን ጦር ጥቃት እንደደረሰበት የሰማን ቢሆንም ይህ እንደ ጥቃት ሳይሆን እንደ ጥንካሬ ለእኛ ተከረሙ ይልቅ ተክተን እንድሰራ ምክንያት ሆኗል በማለት አጸፋዊ እርምጃ ምላሽ በመውሰድ በርካታ ከባድ እና የነፍስ ወከፍ መሳሪያዎችን ተተኳሾችን ከአገዛዙ ኃይሎች ደርሰው እንደተረከቡ መረጃዎች ወጥተዋል። ሞታ አካባቢ የአገዛዙ ኃይሎች ንጹሃንን ካገኙበት እያፈሱ ወደ ማቅያ ካምፕ እያስገቡ እንደሆነ መረጃዎች ወጥተዋል። በዚህም ሞባይላቸውን በመቀበል ውስጥ ያለውን ፋይል በማየት ስለ ፋኖ የሚናገር ስለ ፋኖ መልእክት ያለው ከሆነ ወንጀሉን በእውነት ጽፍ በማባባት እነዚህ ንጹሃንን እስከ መረሸን የተንቀሳቀሱ እንደሆነ የሞት አካባቢ ነዋሪዎቹ መረጃውን አድርሰውናል። በበረሃ አካባቢ እስከ ኮሮመሻታ እስከ አዴትና ገረገራ እስከ ባርደር ሰባታ ሜት አካባቢ ባለው ሙሉ በሙሉ በፋኖ ቁጥጥር ስር ውሏል። ባርደር ግማሹ ፋኖ ይዞታል። የዳር አካባቢ ያለውን ወደ ማር አካባቢ ያለውን የአገዛዙ ኃይል የተቆጣጠረው ቢሆንም እንኳን አሁንም ግን ያንን አካባቢ አስለቅቆ ባህር ዳር ሙሉ በሙሉ ለመያዝ ፋኖ ውስጣዊ አደረጃጀት እያደረገና እያካሄደ እንደሆነ ሰምተናል ማለት ነው። በሸዋ አካባቢ አንዳንድ ወረዳዎች ላይ የተወሰነ የትግል መጣፍ እና በሸንጎ ወይም በተለያየ መንገድ እና ቆቆም በሚል የተንቀሳቀሱ የሚገኙ የአገዛዙ ተከፋይ አካላት ትግል ለመጥመስ ጥረት እያደረጉ ቢሆንም ቀድሞ የነቀውና መረጃ የደረሰው የህዝባዊ ኃይሉ የፋኖ ሰብሳቢ ግን እነዚህን ባንዳዎች እርምጃ በመውሰድ አካሄዳቸውን እንዲያስተካክሉ አድርጓል ማለት ነው። ሰሜን ወሎ አካባቢ የራያ አናብስት ፋኖች ትናንትና ወያኔን ክንደባን ብለው የመለሱ ዛሬ ደግሞ የኦነጉን ሰራዝ ማገዛዝ አካባቢያችን እንዳይደርስ በማለት በአንድነት በመደራጀት አጸፋዊ እርምጃ ምላሽ በመስጠት በርካታ የሰረዙ አገዛዝ ወታደሮች ትጥቃቸውን በማስረከብ የተወሰኑት ህይወታቸው አልፏል፣ የቀሩት ደግሞ ተደምሰዋል፣ እንዲሁም ተማርከዋል ማለት ነው። የራያና አካባቢው የዋግምራ ሰቆጣና አካባቢ ፋኖች በንቃት እየተንቀሳቀሱ እንደሆነም ለማወቅ ችለናል። በምዕራብ ጎንደር በጠለምት ወይ ጸገዴ በጸገዴ ሰቲት ሁመራ በአርማጮ አካባቢ የወያኔ ርግራዥ ትርፋፊ ኃይል ኮሎኔሉ ትእዛዝ ወደ ድንበር አካባቢ ወይም ወደ ወሰኑ ወደ ሰከዚ አካባቢ የተንቀሳቀሰ እንደሆነ መረጃ የደረሳቸው የምዕራብ ጎንደር አናብስቶች አጸፋዊ ምላሽ ለመስጠት ድርጊታቸውን አጠናቀው እየተጠባበቁ እንደሆነም ነግረውናል ማለት ነው። በኤርትራ አካባቢ ዘርቆ የገባው ኮሪደሩን ቀድሞ ለመያዝ ጥረት እያደረገ የሚገኘው ያገዛዙ ኃይል መምጣት የለበትም በሚል እዛ አካባቢ መውጫ መግቢያዎችን ለመሸፈን የኤርትራ ወታደር ጥረት እያደረገ እንደሆነና ወደ ትግራይ በርካታ ወረዳዎችን ተቆጣጥሮ እንደያዘም በመረጃዎቹ ወጥተዋል ማለት ነው። አገዛዙ ግን የአማራን ትግል የአማራን የህልውና የመጨረሻ ለአስጨራሽ ትግል ለመቀልበስ ሲል የአሰብን ወደብ እናስመልሳለን፣ ከኤርትራ እንቀበላለን፣ ኤርትራ የአሰብን ወደብ ትልቀቅልን በሚል አዲስ አጀንዳ ለህዝቡ በመስጠት ትግሉን ለመቀልበስ ጥረት እያደረገ እንደሆነ በርካታ የመረጃ ምንጮች ይፋ አድርገዋል። ነገር ግን የአማራ ህዝብ ትግል የማይቀለበስና አላማው መዳረሻውም ጸረ ህዝቦችን ከነ ተከታዮቹ ማስወገድ እንደሆነ መረጃዎቹ እየወጡ ይገኛል። አዲስ አበባ አካባቢ ወረቀቶች ተበትነዋል። ፋኖ አለን፣ እኛ ሁላችንም ፋኖ ነን፣ ጸረ ህዝብ አገዛዝ እናስወግዳለን፣ እንቃወማለን በሚል አስፋልት ላይ ጽሁፎችን በመጻፍ ወረቀቶችን በመበተን በርካታው የአዲስ አበባ ህዝብ ነጻነት ፈላጊ እንደሆነ ስለሚታወቅ ነገ ለሚለኮሰው የታላቁ ኢትዮጵያ የለውጥ ትግል እንዲዘጋጁ የሚል ከፍ ያለ መልእክትም ሲያስተላልፉ እንደሰነበቱ የአዲስ አበባ አካባቢ መረጃ ምንጮች ጠቁመዋል ማለት ነው። እንግዲህ ለዛሬ እንደ ጥቅል የነበረው መረጃ ይህንን ይመስላል። ቀጣይ ሰፋ ባለ መንገድ መረጃዎችን ይዘን እስከምንቀርብ ድረስ ሰላም ሁኑ። I'm not
የሰኞ ጥቅምት 12 ቀን 2016 ዓመተ ምህረት የፍኖተ ዲሞክራሲ ሀተታ ታጥቦጭጋ ስህተት ደገማ ስህተት መፈጸም ሆነ መድገም የሚያመጣውን ጉዳት ከኢትዮጵያ ህዝብ የበለጠ የሚያውቅ የለም ለማለት እንደፍራለን። የአጼውን ፈላጭ ቆራጭ ስርዓት ህዝባዊ የካቲት አብዮት ከገረሰሰው በኋላ በርካታ ስህተቶችን ፈጽመን ስህተትን ደጋግመን ዛሬ ለገባንበት ማጥ መንሸራተት ተገደናል። ከዚያ ወዲህ ደግሞ ከድጡ ወደ ማጡ ሆኖብን በስቃይ እየማቀቅናለን። ያባ በወቅቱ ጊዜያዊ ህዝባዊ መንግስትም ይቋቋም ብሎም ፍትሃዊ መፈክርን ቢያወጣም ቢያቀርብም ደርግና መኢሶን ተባብረው እንዳይሆን ደም እስከማፍሰስ ድረስ ተጉዘው ገድለውም ጨፍጭፈውም ታገሉ። ለወታደራዊውም ጨቋኝ መንግስት ተዋደቁ። ህዝብ ድርጅቱን ደግፎ ቢታገልም ደርግን ደጋፊውም አልተነነም። ወታደራዊ መንግስታቸውን በደም ላይ ሊመሰርቱ ቻሉ። ፖለቲካ በኖሮ የሚተነተን የሚገመገም ባይሆንም ያን ጊዜ መፈክሩ በእስራ ላይ ውሎ በነበር ለአምሳ ዓመት ስቃይና መከራ ግድያና ግንጠላ ባልተደረግንም ነበር። ወያኔ ሲመጣም የሚያስገርም ቢሆንም ይህን መሰሪ ቡድን የደገፉ በስተው ልጆቼ ብለው አሞካሽተው መላ ወይስ ዱላ በሚል ፈሊጥ የተጥቀ ተገለ ጠረቶችን አኳላሽተው ኢህአፓ ላይ በያቅጣጫው ዘምተው ኢህአዴግ ብለው ኢሴፓን ተክተው ህዝባዊ ሽግግርን እንጦርጦስ አወረዱት። ደርግ ኢሰፓ 17 ዓመታት ወያኔ ደግሞ 27 ዓመት ጨፈሩብን። አደሙን ጠባብነትን አስፋፉብን። ህዝብ ተነስቶ የአሜሪካ ቡችላ የሆነው ወያኔ ሲያደባይ ጣውንታችን አሜሪካ መልመል ኮሎኔሏን ይዛብን በቃለች። ለስልጣን እንዳይበቃ ታግለናል። አትቃወሙት የዘመናችንን ሙሴ ሲሉን ተቃውመን አጋልጠናል። መንጋው ለዘረኛው ኮሎኔል ሲጮህ በወቅቱ እኛ ላይ የመጣብንን ውርጅብኝ አንረሳውም። ኢትዮጵያዊነትን ሲጋራ ሱስ ነው ብለው የቀባጠሩት የዘመኑ ሹሞች ግን የቀየዳቸው አውሬ ጠባብነት አለቅ ብሏቸው ቡራዩ፣ አጣዬ፣ ሻሸመኔ፣ ምስራቅ ወለጋ ወዘተ የግፍ ክምሮችን አቀረቡልን። ደም በአያሌው ፈሰሰ። ህዝብን አናከሱት። ሸኔ በሚል ቡትቶ ጭምብል ሊሸፍኑ ቢጥሩም የግፍ አለቆች ራሳቸው መሆናቸው ተጋለጠ። ወንጀላቸው ካህን ህፃን መግደላቸው፣ ሃይማኖት ተቋሞችን ማቃጠላቸው፣ ጣዖት አምልኮን ማስፈናቸው፣ ታሪካዊ ሰነዶችን ማቃጠላቸው፣ እርጉዝ ህፃን መጨፍጨፋቸው አረስንቱ ተወርቶ ያበቃል እንበልና ጸያፍ ጸረ ኢትዮጵያ መሆናቸው ይኸው እስከዛሬ አጅቦናል። ተደናግረን ጊዜ ባንሰጥ በወቅቱ ባስወገድናቸው ነበር። አማራን ፈጃለሁ ከሚሊዮን ወደ ጥቂት ሺዎች ቀንሳለሁ ብለው የተነሱ ጠባቦች ናቸውና ግድያ ማስፋፋት ዋና መርህ ግብራቸው እንደሆነ እስካሁንም አለ። መለላ የማያበርደው የማያስቆመው ዋና ሰለባ የሆነው አማራም ተደራጅቶ ራሱን መከላከል ሳይችል ጥቂት አመታትን አስቆጥሯል። ይህ የሆነበት ዋነኛው ምክንያት በአማራው ዘንድ በተሰራጨው ሽምብርና ከመሃሉ ወጣን ገሚሉ ከሃዲዎች የተነሳ ነው። አዴፓ፣ አማራ ብልጽግና፣ በአዴን ባንዳ፣ እነዚህ የኮሎኔሉ ጫማ ጣቢ ሆነው ኮሎኔሉንና ኦሮሞማ ፋሽስታዊውን አገዛዝ ደግፈው አማራውን በመከፋፈልና በማዳከም አገዛዙን ረዱ። አማራው ምሬቱ ሲበዛበት በራሱ ጥረት ተደራጅቶ ፋኖ ብሎ የህልውና ትግል ማድረግም ተገዷል። ባጭር ጊዜም ድል በድል ሲቀዳጅና አገዛዙን ስጋት ላይ ሊጥልም ችሏል። ጋሬጣ የሆነበት የካሃዲ አማራ መንገድ እስከዛሬ አልተወገደምና አንድነቱን ሊያፈርስ ግስጋሴውንም ሊቀለብስ ቆርጦ ትግል ይዟል። ይህንን የሚያካሂደውን ፋኖን ለመከፋፈል የተቃኘ ዘመቻን በስራ ለማዋል ነው። ለዚህ ስምሪቱም ሆዳምነት፣ ጎጠኝነት የስልጣን ጥም አጋሮቹ ሆነዋል። የሚታየው ክፍፍል የዚህ ሻጥራቸው ውጤት ነው። በየቦታው የፋኖ አለቃና አዛዦች ተበራክተዋል። ኃላፊ ብለው ለፍርድ መቅረብ ያለባቸውን ሴት ደፋሪዎች ሳይቀር ይሾማሉ። ቀና መንገድ የሳቱትና እንቅፋት የሆኑት በርግጥ ጥቂቶች ናቸው። አብዛኛው ግን ለአገሩ ለህልውና መስዋዕት የሆነ ነው ለነዚህም ክብር አለን ተሳሳቱ ብቻ ሳይሆን ገንዘብ ሰረቁ ተብለው ሲከሰሱ የባጁት ከድርጅትና አመራር ደረጃ ራቅ ቢሉልን ፋኖን ባስጠቁብን ደስተኛ እንሆን ነበር ግዛንግሱን ሁሉ ጨፈን ድጋፍ የሚሰጡ ክፍሎች ትግሉን ደጋፊዎች ሳይሆኑ ድክመቱን ውድቀቱን ተመኝዎች ናቸው የማይነቁ ጅሎች ቢባሉም ስህተት አይሆንም የአማራን ጥቃት ለማስቆም አገዛዙን ብቻ ሳይሆን ጫማ ሳሚዎቹ በአዲን ተብዮችን ጠርጎ ትቢያ መጣል የግድ ነው እነማን ናቸው ልንል አንችልም ከየጉድጓዳቸው ወጥተዋል መገናኛ ብዙሃኑን ከወያኔ ጋር ሆነው ተቆጣጥረዋል ውሸትን ዋና ሸቀጥ አድርገዋል መርሳትን ነው መርሳት ማለት ያስገድደናልና በተደጋጋሚ ህዝብን ሲከዱ ያወቅናቸው ህዝብን ሲከፋፍሉ ያየናቸው ጥፋት በጥፋት ላይ ሲከመሩ የታዘብናቸው በዛሬ ጸሃይ ከልምዳቸው ይርቃሉ ብሎ መሞኘት አገር ሊያሳጣ የሚችል ስህተት ነው አንድነታችንን አጠናክረን በጎጥ በሃይማኖት በጥቅም ሊከፋፍሉን የሚጥሩትን አክሽፈን ጸረ ዘረኛው አገዛዝ ትግላችንን እስከ ግብ ከቀጠል አቸናፊ እንሆናለን ግባችንም ደግሞ የኮሎኔሉን ዘረኛ ፋሽስታዊ አገዛዝ ማውደም መሃል የሚሻቅ ድርድር ውይይት እርቆ ሰላም ጭራሽ የለም የኔፍሬም ይሳቅ ወዘተ ግዚያቸው አልፏል የሽግግር ሂደት ግዜ አክትሟል ሲሉን የነበሩትም አያስፈልጉንም ሚኒስቴር የተሾሙትም ካህዲዎችም ጭምብል ያጠልቁ አይድከሙ በጠበላቸው ይቆዩ ያንጃ መንጋም በተነነበት ይጥፋ ሌላ መልእክት የለንም የፋኖን አገሮዳት ኃይሎች አንድነት ይጠንክር አማራው አፋሩ ደቡቡ ጋምቤላው የሁሉም ፋኖ በሚገባ ይቀናጅ አይበገሬ ይሆናል በፋኖና ታጋዩ ህዝብ ዙሪያ ወደርን ብለው የሚሽከረከሩ አስመሳዮችን ጠግና ሲዛቸው ጎራችን ከተምቾች መንጋ ይጽዳ ኢትዮጵያ በጠላቶቿ ላይ ድል ትቀዳጃለች ዘረኛና ፋሽስታዊ አገዛዝ በትግላችን ይውደም ታዲዮስ ታንቱና ሁሉም የፖለቲካ እስረኞች አሁኑኑ ይፈቱ
ያደፍ ከህይወት አሰፋ ክፍል 4 የመጨረሻው
ክፍል የተከበራችሁ የፍኖተ ሬዲዮ አድማጮች አምባገነኖች አማማታቸውን ሳይውቁት አንኗኗራቸው ሲያስጨንቃቸው እንደሚኖር ታሪኩን አይተነው ኖረናል። አብያ መህድም ቢሆን ከዚህ አቋያ ብቻ እንጂ ሌላ ነገር ያስጨንቀው አይመስልም። ዙፋን ከመያዙ አስቀድሞ የጀመረው ቅጥፈቱ ደረጃውን እየጨመረ መጥቶ ከፍታ ቦታ ላይ ደርሷል። የማይረባ ጭንቅላት ያለው ሰው ሲሆን ምላሱ ግን ከሁለት አልፎ 3ም 4ም እንዲሆን ተደርጎ የተፈጠረ መሆኑን ቀደም ባሉት መጣጥፎች ገልጫለሁ። የቅጥፈት ፖለቲካው ድርጅቶ ኢኮኖሚውን ጭምራም ዘግዝጎ ሲጥል ያፓና ፋኖ ያሉበት እየመሰለው አይደለም። የሐሰት ፖለቲካ ከአብይ አህመድና ከኦሮሞማ አብቆች ጋር ሲሆን የሐቅ ፖለቲካ ደግሞ ያፓን ጨምሮ ከሌሎች ኢትዮጵያን ከሚወዱ ዜጎች ዘንድ መሆኑን ልብ ቢል መልካም ነበር። ነገር ግን የታወረች ሊና ቀና መንገድ የላትምና ይህን ከሚያደርግ ይልቅ እንደ መለስ ዜናዊና እንደ ሆስኒ ሙባረክ ሞተን ይመርጣል። ይህንን ተከትሎም የከረመብን ዝናብ አላባራ ያለ ከአፈና ረግረግ ውስጥ መዘፈቃችን ዛሬ ላይ ለምናካሄደው እልህ አስጨራሽ ትግል ቆስቋሽ ሆኗልና በህብረት መነሳት ግዴታችን ነው። ፋኖን እንደግፍ፣ ኢሃፓን ከጎናችን እናድርግ። ከዚህ በተረፈ ሐሳቤን ወጣ ገባ እያደረኩ መልእክቴን ከዚህ ላይ አድርሻለሁና ቀሪውን እንደሚከተለው አሰፍራለሁ። የአምባገነኖች የቅጥፈት ፖለቲካ መዳረሻው ከሀገር ውድቀት ላይ ከሆነ በኋላ ፖለቲከኞቹ ከሞት ባሻገር ያለውን ህይወት እንደምንም ይኖሯታል። በሀገር መዳኘትን እየፈሩ ስደትን ይመርጡና የኖሩትን እድሜ ያክል ኖረው ሲሞቱ ደግሞ ሬሳቸውን ይልካሉ። ዳሩ ምን ይደረጋል? ሬሳ ለፍርድ አይቀርብምና በንጹሃን ዜጋ ደም በተጠበበት ምድር ላይ ክብር ሳይነፈገው ይቀበራል። መቼም ውሎ ውሎ ከቤት ኑሮ ኑሮ ከመሬት አይቀርምና የኮሎኔል መንግስቱን ማስከሬን እንጠብቃለን። መንግስቱ አሁን ስደተኛ ነው። አጨብጫቢ ግብረበላዎቹ እንደሚናፍቁት አይደለም። እንኳን የሚያስበውን ቀርቶ የሚያደርገውንም በቅጡ እየመራው አይደለም። የሰው ደም ጠጥተው ለመስከር ይጣደፉ የነበሩትን አውሬዎች የመራ ጎበዝ ዛሬ ክንዱን ሲንተራስ ምንም ጊዜ አልቀረውም። የዛሬን አያድርገውና ኮሎኔል መንግስቱ ውድቀቱን አንድ ያለው ሻቢያና ወያኔ ናቅፋና ደደቢት ዋሻ መግባት ሲጀምሩ እንደሆነ ታሪኩን ቀዳሚ ያደርጋል። ሁለተኛው ሲቀጥል ደግሞ ሻቢያ ቃሮራና ወያኔ ሽሬ ላይ ሆነው ቃታ መሳብ እንደጀመሩ እንደነበር እሱ ራሱ ያስታውሳል። ይህ ብቻም አይደለም። በይስሙላ ሶሻሊስታዊ መርህ በአደባባይ ፎክሮ በየጎዳናው ላይ የሰራውን ስራ ማንም የሚረሳው አይደለም። በዚህ ምክንያት መሃል አገር ላይ የተቀጣጠለው የህዝብ አመጽ የንጹሃንን ዜጋ መስዋዕትነት ቢጠይቅም የመንግስቱ ኃይለ ማርያምን አይምሮ ሲበጠብጠው መኖሩ ሐቅ ነው። ይህ ደግሞ የሞቱ መፋጠኛ ሶስተኛው ምክንያት መሆኑ ነው። በ1960ዎቹ መጨረሻ ላይ መስቀል አደባባይ ግራጁን አውጥቶ በተራማሽ ታጋዮች ላይ የፎከረበት ወኔው የሚረሳ አይደለም። ሲጀመር የተበላሸው የአረመኔው መንግስቱ ፖለቲካ መጨረሻው ሳያምር ለግብአተ መሬት እንደበቃ እናስታውሳለን። ግራጁን አውጥቶ የፎከረበት የይስሙላ ሶሻሊስታዊ መርሆ በግራ ክንፍ ፋይሎች ሲናጥ ከቆየ በኋላ ቀኝ ጎኑን ተወግቶ እንደፈረጠጠ ታሪክ ያስታውሰናል። 1960ዎቹ መጨረሻ ላይ ብቅ ያለው የመንግስቱ የቅጥፈት ፖለቲካ በኢሰፓአኮና ኢሰፓ ጉድጓድ ውስጥ ሲገማ ቆይቶ ተጠርጎ እንደተጣለም የማንዘነጋው ሐቅ አለ። የቋያ ሰዓት በሆኑት ልጆቹ የተመሰረተው ኢሃፓ ውድ ልጆቹን ገብሮ ባሰረጸው የሐቅ ፖለቲካ ምክንያት የመንግስቱ የቅጥፈት ፖለቲካ አፈርድሜውን ለመጋጥ በቅቷል። የሐቅ ፖለቲካ በቅጥፈት ፖለቲካ ላይ ያለው ጉልበት እስከዚህ ድረስ ነው። ይህ እውነታ አልገባቸው ያለው የዛሬዎቹ አፈድስቶች ለጋ ፖለቲካን እየተጋቱ የከረረ መከራን ሲያመጡብን ትግላችንን ከማጠናቀር ውጭ ሌላ አማራጭ የለንም። ግራጃቸውን እያወጡ ሲፎክሩ ይሰነብቱና ግራጎናቸውን ሲወጉ ቀኝ ጎናቸውን መደገፍ እስኪያቀታቸው ድረስ ተዝለፍልፈው ለመውደቅ ፈጣኖች ናቸው። ይህንን ሐቅ ደግሞ አሁን አብይ አህመድና ቢጤዎቹ የሚሉትንና የሚሰሩትን አይቶ ማረጋገጥ ይቻላል። የቅጥፈት ፖለቲካና ያምባገነኖች አፈና ፍጻሜው አሳዛኝ እየሆነ ማለፉ ታሪክ ማገላበጥ ቢቀር ወቅታዊ ክስተቱን አይቶ ማረጋጋት ይቻላል። ወያኔና ብልጽግና የተባለው በስባሽ አገዛዝ ተከተሉት እንጂ የደርጉ ፖለቲካ ቅጥፈት ሲያስተራጭ ኖሮ እንደ አመድ በኖ ለመጥፋት የበቃበትም ከዚሁ አንጻር ነው። ብቻ የሆነው ነገር ሁሉ ሆኖ ከዚህ ተደርሷል። አንድ ዋና ነገር ግን አለ። ይኸውም እውነትና ንጋት እያደር ይጠራል እንዲሉ በመረረ የህዝብ ትግል አማካኝነት የኢሃፓ የሀቅ ፖለቲካ እየፈጠጠ ሲሄድ የሌላው ግን እንዳደፈጠ አለ። እኝ ያለ የቅጥፈትና ያፈና ፖለቲካ ውሎ አድሮ ጉልበትን ቄጠማ እንደሚያደርግ ብዙ ዘመናትን ስናይ ቆይተናል። ዛሬም የምናስታውሰው ሀቅ ይህ ነውና ከትላንቱ ያልተማረው የወያኔ ዲቃላ ግለሰብ ስሜቱ መፍረክረክን አዘውትሮበታል። ወኔው ለይምሰል ነው እንጂ በኢሃፓና በፋኖ ምክንያት ጉልበቱ እየከዳው መሆኑን ማስተዋል ይቻላል። ለዚህ አይነቱ የሰውየው ቁመና ማጣቀሻ ሊሆን የሚችል ምልክትም እያየን ነው። አረመኔያዊ ድርጊቱን በወታደራዊ አገዛዝ እየዋጀ ስልጣኑን ለማቆየት ደፋ ቀና ይላል። የቅጥፈት ፖለቲካው ካልተሳካለት ፍልስፍናውን ወደ ወታደራዊ እመቃ በማዞር ህዝብን አሸማቆ ትንፋሽን መሳብ ይፈልጋል። አማራ ክልል ተብየው ላይ የሆነ ያለውም ይኸው ነው። አምባገነኖች ምንጊዜም ቢሆን ተጀምሮ የሚያልቀው አመላቸው ይህን ይመስላል። ከዚህ ውጭ ሌላ ፍልስፍና የላቸውም። ስልጣን ሲጨብጡ ባዶ ጭንቅላት ይዘው ይወጡና ስልጣን ሲያጡ ደግሞ ባዶ ሰብዕና ይዘው ይወርዳሉ ወይም ይሞታሉ። ይህን በተመለከተ ከላይ ለማንሳት እንደሞከርኩት ሙባረክ፣ አልበሽር፣ መለስ፣ መንግስቱ፣ ኃይለ ማርያም ደሳለኝና ባለ ጊዜው መሐይም ኮሎኔል ከሻቢያው አዛውንት ጋር ጥሩ ምሳሌዎች ናቸው። ዞሮ ዞሮ በሐሰት ላይ የተገነባ ፖለቲካ በውድም ሆነ በግድ ህዝብ ላይ ይጫን እንጂ ጊዜው ደርሶ ሲራገፍ ጫኞቹ አፈር ትቢያ እንደሚለብሱ ጥርጥር የለውም። ይህ እየሆነ ኖሯልና ሳይነጋ የሚመሽሽበት አምባገነን ገዢ ሁሉ እጣ ፈንታው ይህ እንደሚሆን መናገር ይቻላል። ሲበሉ አድረው ሌሊቱ የሚነጋባቸው ጅቦች ቀኑ የነርሱ አይደለምና ያገኛቸው ሁሉ ቀጥቅጦ እንደሚገድላቸው ግርማይሽ ጥላን ማስታወስ ተገቢ ይሆናል። አብይ አህመድ ልፋጭ ሆኖ በቀረው አንጎሉ መልሶ መላልሶ የሚያስበው አገርን አጥፍቶ በተግባሩ መጀነን ነው። ይህ ደግሞ ሊያራግፈው በማይችለው የአፈር ትቢያ ውስጥ እየተንከባለለ መሆኑን ነው የሚያሳየው። በዚህ ሳቢያ እብሪት የሚነጣቸው የኛዎቹ አምባገነኖች ካለፈው መማር እየተሳናቸው ያንኑ መልሰው በከፋ ሁኔታ ቀጥለውበት ይገኛሉ። ለዚህ ደግሞ የወያኔው አብይ አህመድ ጥሩ ምሳሌ ነው። መንግስቱ ኃይለማርያም የማይናቀው ውሸታም ነው። አንድ ጥይትና አንድ ሰው እስኪቀር ድረስ እያለ ቅጥፈቱን በገሃድ ሲያስመሰክር ለጅብ የሰጠውን የኤርትራ ህዝብ በአእምሮው እያሰበ እንደነበር ግልጽ ነው። ቀንደኛ የቅጥፈት ፖለቲካ አራማጅም ነበርና በቅጥፈቱ ምክንያት አገር ወዳድ ጀግና የሚል የይስሙላ ስም ማጻፉን ታሪክ በቅጥፈት መዝገብ ላይ አስፈሮታል። ፓርላመንታ ምላሱ አብይ አህመድ ከመምጣቱ በፊት መለስ ዜናዊና ጓደኞቹ የኢትዮጵያን ህዝብ እንዴት አድርገው ይቀጥፉት እንደነበር ማስታወስ ይቻላል። ዋሽተው አስረውታል፣ ዋሽተው ገድለውታል፣ ዋሽተው አገሩን ሸጠውበታል፣ ታሪኩን በውዘውበታል። ለዚህ ደግሞ የአማራ ህዝብ ግንባር ቀደም ተጠቂ ነው። መሃል አዲስ አበባ ላይ ቦምብ ባፈነዱ ማግስት የሽንፍላ ጥርቅም የሆነውን ኦነግን የወንጀል መሸፈኛቸው በማድረግ ሰፊውን ህዝብ በጠባብ አእምሯቸው ሲቀጥፉት ኖረዋል። በእርግጥ ኦነግ በራሱ ተነሳሽነት ወንጀል አልፈጸመም ለማለት አይደለም። ኦነግ ከወያኔ በባሰ መጠን በጠበበው አእምሮ ጥግ የደረሰ ወንጀል ሲፈጽም ኖሯልም ብቻ ሳይሆን አሁንም በዚያው መንገድ እየተጓዘ የመረረ መከራን እያስጎነጨን ይገኛል። በደኖ፣ አርባ ጉጉ፣ አሰቦት፣ ጎንደርና ወሎ የተፈጸሙት በደሎች ታሪኮቻችን ሲሆኑ በአሁኑ ሰዓት ደግሞ መላው የአማራ ምድር የኦነግ መፈንጫ የሆነ መምጣቱን ወቅታዊ መከራችን አድርገነዋል። የምናየውና የምንሰማው ዘግናኝ ድርጊት ከአውሬ በቀር የሰው ልጅ ይፈጽመዋል ብሎ ማንም አያስብም። ሰውየውና ተከታዮቹ ከሰው ልጅነት አልፈው ወደ አውሬነት ከተቀየሩ ወዲህ የፈጸሙትን ትተው የቀራቸውን ፍለጋ መናወዝ ይዘዋል። ለዘብተኛውን ንጉሳዊ ስርዓት የተከተሉ የደርጉ እብሪተኛ አገዛዝ ከልክ በላይ በሆነ መጠን ወያኔም እንዲሁ ሆኖ ኑሯል። የትላንቱ ይሻል ነበር የሚለውን ልማድ ይዘው የኖሩት ኢትዮጵያውያን የዛሬው ከትላንቱ የከፋ እየመሰላቸው ትላንት ለዛሬው መሰረት ሆኖ ማለፉን የዘነጉት ይመስላል። ይህ ሌላኛው እይታ ወይም ትዝብት ነው። የቅጥፈ ፖለቲካ መሰረት እየያዘ ባሄድ ኖሮ ዛሬ ላይ ብልጽግና የሚሉት የምናምንቴዎች ስብስብ አገር ለመናድ አልጋባልጋባል ሆነለት ነበር። ነገር ግን ጅብ በቀደደው ውሻ ይገባል እየሆነ የቀደመው አውሬ ለተከታዩ መሰረት ሲሆን የአገር ዋልታ መነቃነቅ ይጀምራል። እየሆነም ያለው ይህ ነው። ለስላሴ ለመንግስቱ፣ መንግስቱ ለመለስ፣ መለስ ደግሞ ለአብይ ማለት ነው። በእርግጥ አንዱ ከሌላኛው ቀድሞና ሌላው ከቀደመው ተከትሎ ይምጣ እንጂ የቀደመው አውሬ ለተከታዩ አውሬ መሰረት መሆኑ አልቀረም። የአገር ጥፋትና የዜጋ መከራ መሰረት ይዞ የኖረ ነው። አንዱ ገዥ ከሌላኛው አሊያም ደግሞ አንዱ ስርዓት ከሌላኛው ስርዓት የሚሻል አይደለም። አልፎላት የማያውቀው ከርታታ ሀገር የቀጥፎ ፖለቲካ እንደ እስስት እየተቀያየረ ስር የሰደደ መከራ ማራገፊያ ሆና ቆይታለች። ጦርነት፣ ስደት፣ ረሃብና ሞት በእርግማን የወረዱብን መቅሰፍቶች ሳይሆኑ በቀጥፎ ፖለቲካ አራማጆች ምክንያት የተሸከምናቸው መከራዎች ናቸው። የትላንቱ ቢቀር ውሸት የማይታክተውን የብልጽግና ፊታውራሪ ጉዳይ ተመልክቶ የነዚህ መከራዎች መንስኤ ይሄ ብቻ እንደሆነ መረዳት የሚያቀተው ካለ ምንም ማድረግ አይቻልም። በአመታት ውስጥ ለአመታት ተዋሽተናል። ለዘጠኝ አስር አመታት ያክል የቀጥፈን ፖለቲካቸውን እየጫኑ ሲያራግፉብን ፍርሃት የሚባል ነገር ሳይኖራቸው ነው። ለእነርሱ ጋጠወጥ ስራ እኛው እያፈርን ስንሸማቀቅ ሳለ እነርሱ ሊለካ የማይችልን ግፍ ሰፍረውብን እንደኖሩ እኛው የማንዘነጋ ታሪክ ነው። ችግሩ የኛም ነውና የሀቅ ፖለቲካን እየራቅን የቅጥፈት ፖለቲካቸውን በተላመድነው መጠን ደም ስናለቅስበት ለኖርነው መራር ግፍ ተጠያቂዎች መሆናችንንም ማወቅ ይገባል። የኛ ለከት ያጣ ፍርሃት ለአምባገነኖች ጉልበት እየሆናቸው ያለ ልክ ሲደቁሱን ሳለ ያለ ልክ እየተሸመደ መኖራችን ደግሞ ታሪክ ሆኖ ተጽፎ ተቀምጧል። ፈሪዎች፣ ወላዮች፣ ተጠራጣሪዎች፣ ተንበርካኪዎች፣ ስግብግቦች፣ ራስ ወዳዶች፣ ጥቅመኞች ወዘተ ወዘተ የኛ ባህሪ ሆነው ተመዝግበውልናል። ይህ የማይካድ ፍጥጥ ያለ ሐቅ ነው። የሐቅ ፖለቲካው ደም እየገበረ እኛ ደግሞ ለቀጥፈት ፖለቲካው ግብር ስንከፍል መኖራችንን አንክደውም። ንጉሱም ሆኑ መንግስቱ፣ መለስም ሆነ ኃይለ ማርያም ሺህ ዓመት ንገስ ስንል መቆየታችን የሚዘነጋ አይደለም። ያፓን እየረገም የገዢ ድርጅቶችን በመረቅንበት አፋችን መከራ ስንጎነጭ መኖራችንን በደረሰብን ልክ ግፍ ልክ ደህና አድርገን እናውቀዋለን። ያፓለኛ ብሎ ሲደማና ሲቆስልኛ ለእርሱ ብለን ትንሽ እንኳ ይሆንለት ነገር የለም። ሊያቆስሉን ሲመጡ ማቁሰል ሲገባን እኛው እየቆሰል እጅ ሰጠንና ጠላቶቻችን በእልህ ተነሳስተው አድምተው ገድለውናል። በአያሌው ደም ተንሳለ አሁንም ያው ነውና ደማችንን እየዘራን ለአብይ አህመድ ማንከስን ይዘናል። ይህም ጨርቃችንን ጥለን ያበድንበት ልክ የለሹ ጅልነታችን በመሆኑ ቀደም ባሉት መጣጥፎች ላይ ሳልገልጸው እንዳልቀረው አምናለሁ። ማስታወስ ከተፈለገም ለከት ያጣ የዋህነት ውሎ አድሮ ጅልነት በሚለው መልእክቴ ላይ እንደሆነ መጠቆም እፈልጋለሁ። ሲነገር ያልሰማ ሕዝብ ሲያየው ይረዳል ይባላል። የነገሩትን ቀና ሐሳብ አልቀበል ያለ ሕዝብ ምንጊዜም ቢሆን ከሚያየው ጠማማ ነገር ላይ መውደቁ አይቀሬ ነው። ጠማማ ደግሞ ምንጊዜም ጠማማ ነው። የእኛዎቹን ፖለቲከኞችና አምባገነን ገዢዎች እንደ ምሳሌ መውሰድ ይቻላል። የኛው ጠማማ እንዳሉት ዛፎቹ ጠማማ አእምሯቸው ጠማማ መንገድን እየመረጠ ህዝብን ገደል ሲከት የኖረ ልማድ አላቸው። ንጉሥ ኃይለ ሥላሴ፣ መንግሥቱ ኃይለ ማርያም፣ መለስ ዜናዊ፣ አብይ አህመድ ተከታዮች በዋናነት ይጠቀሳሉ። በተለይ ደግሞ አሟሟቱ ይፈጥን ዘንድ ባዶ ጭንቅላቱ ለዚህ የበቃው ጉደኛ ሰውዬ ያለ እኔ ሰው የለም ባይ ሆኖ ብቅ ብሏል። የሐሰት ፖለቲካውን እየረጨ አገር ማተራመስ የጀመረው ጭራቅ ግርግር ፈጣሪዎች የሚል ስም ሰጥቶ የፈጸመውን ግፍ እናስታውሳለን። መንግስቱ ኃይለ ማርያም በእብሪቱ ልክ ውሸታም ነበርና ራሱ ግርግርን ፈጥሮ በዚያ ትውልድ ላይ የሰራውን ወንጀል በስልሳዎቹ የንጉሱ ሚኒስትሮች ታሪክ ላይ ማየት ይቻላል። አገር ወዳድ ተብሎ ነበርና አገር ጠልነቱን ያስመሰከረ ብቸኛው የዜጋ ቀበኛ ሆኖ ማለፉንም በዚሁ አጋጣሚ መታዘብ ይቻላል። የቅጥፈት ጥሩምባ እየነፉ ህዝብን አደናግረው አገር ማጥፋታቸው መቼውንም ባያምኑም ሐቁ ግን ተጽፎ ተቀምጧል። አናርኪስት እያሉ በዚያን ቁትውልድ ላይ መሐይማዊ የእብሪት ክንዳቸውን ማሳረፋቸው ፍጥጥ ያለ ሐቅ ነው። ሌላው ቢቀር እንኳ የሞቱት ሞተው ያሉት የአብዮት ጥበቃዎችም ቢሆኑ የክፋት ዕድሜ ቢጫናቸውም ይችን ነገር ከልባቸው አይዘነጓትም። እግራቸውን ሳይታጠቡ ያድሩ ነው የነበሩት እነኚሁ የመንግሥቱ ኃይለ ማርያም አጎዛዎች በቆሸሸ የመሐይም አእምሯቸው ያን ንጹሕ ታጋይ ጨርሰዋል። ይህን ደግሞ ጠንቅቀው ያውቁታል። የደንቆሮ ትዕዛዝ ተቀበለው በድንቆርና የፈጸሙት ግፍ ኢትዮጵያን የሞር ራርተኛ አድርገዋት ኖረዋል። የግፍ ትዕዛዙ ከላይ ይምጣ እንጂ ከታች ሆነው በዚያ ቆራጥ ታጋይ ላይ የፈጸሙት በደል ታጥቦ የማይለቅ ቆሻሻነታቸውን ቆልጭ አድርጎ ሲያሳይ ኖረዋል። የቀበሌ ባለስልጣናት፣ አብዮት ተበቃዎች፣ ወታደሮችና ሌሎች ነውረኛ የህዝብ ክፍሎች ከመንግስቱ ኃይለማርያምና ከግብረ በላዎቹ ቀጥለው የግፍ አሻራቸውን አስቀምጠዋል። ከሁሉም የሚገርመው ደግሞ ጸጸት የዚያን ታጋይ ፍዳ ባይጠግነውም በፈጸሙት ግፍ ልክ በጸጸት የሚሰቃዩ የደርግ ቡችላዎች ያሉትን ያክል ትክክል ነበርኩ የሚሉ መኖራቸው ነው። ይህ እንግዲህ አባዜ መሆኑ ነው። እነኚህ ደግሞ ሞት ካልሆነ በስተቀር ሌላ አይገለግላቸውም። በርግጥ የንጹሃን ደም እየጮህባቸው የሚኖሩ የቁሟቾች ስለሆኑ እንደሞቱ መቁጠር ነው። ወደ ዋናው ሐሳቤ ልመለስ። የቅጥፈት ፖለቲካ መዳረሻውን በየግሮሰሪው ውስጥ ማድረግ ከጀመረ ወዲህ አመታት ማስቆጠሩ ሐቅ ነው። የደርግና የወያኔ የቅጥፈት ፖለቲካ ተሸካሚዎች ብዙዎቹ አፈር ቢግጡም፣ ጥቂት አጉል ተስፈኞች ደግሞ በየስርቻው አፈር ልሰው እየተነሱ ቅርሻታቸውን በዚያው አድርገዋል። ሐቅ ሲፈጥ ሐሰት ያደፍጥ ነው። የነርሱ የቅጥፈት ፖለቲካ በጅምላ ሲያደምጥ፣ ብቸኛው የሐባ የሐቅ ፖለቲካ ደግሞ ፍጥጥ ብሎ አለ። ሐቅ ምንጊዜም እንዲህ ነው። ሐቅ አያደፍጥም። ሐቅ አይሸሸግም። የሐባ ሐቅ ነው። የሐባ እውነት ነው። ለዚህ ያበቃው ደግሞ ሐቅ ለሐቅ የሐቅ ፖለቲካን አስርጾ የሐቅ መንገድን በመከተሉ ነው። ሐቅ ሐቅ ነችና ሐቅና የሐባ ጸንተው ሲገኙ ደርግና ወያኔዎች ከነ ሐሰታቸው ጠፍተዋል። እውነት ትመነምናለች እንጂ አትበጠስም እንደሚባለው ሐቅ ሲፈጥ ሐሰት ያደፍጥ መባሉም ከዚህ አኳያ ነው። ይህን ተከትሎም ሐሰት በሐቅ እየመነመነች በተበጠሰች አንጻር ደርጎችና ወያኔዎች ጉድጓድ ሲገቡ የዛሬው ብልጽግና ከነ ብስባሹ ይህን ዕጣ እንደሚያነሳ ጥርጥር የለውም። እስከዚያ ድረስ ግን የነ መንግስቱ ኃይለማርያምና የነ መለስ ዜናዊ ዋሾ ፖለቲካ እርቃን በቀረው ልክ የአብይ አህመድ አሊ ገለባ ፖለቲካም በተባበረ የህዝብ ትግል እንደሚበራይ አሁንም ጥርጥር የለውም። ኢያፓ አባላቱን በህዝባዊነት መንፈስ አንጾ ለመሪር መስዋዕትነት ሲዘጋጅ ንጹህና የከበረ ህሊና ይዞ እንደሆነ ሐቅ ነው። ኢያፓ ከሌሎች የአፍሪካ ሀገራት ታጋይ ቡድን ተብዬዎች የሚለይበት አመሰራረቱም ሆነ ተጋድሎው ፍጹም የሆነ ህዝባዊነቱ ነው። ትግል ማለት እንደ ኢያፓ መሆኑን ነጮቹ መስክረው ፍጹም ህዝባዊ መሆኑን ደግሞ አምረው ጠልተውታል። ጠልተውም ብቻ በተውት ነበር። ነገር ግን የጠሉትን ያክል ዘምተውበታል። መዝመት ብቻም ሳይሆን የአገር ክብርና ድንበርን አላስነካም በማለቱ ጠልተው በዘመቱበት ልክም ያልሰሩበት ሸፍጥ የለም። ይህም ቢሆን ቅሉ ኢሕአፓ ኢሕአፓ ነውና ስሙን እንኳን ሳይቀይር ህዝባዊውን ኢሕአፓነት በጽናት ይዞ ህዝብ ውስጥ አለ። ኢሕአፓ አልማዝና ወርቅ አልሸጠም። ቡናና ሌጦ ነግዶ ትርፍ አላግበሰበሰም። የኢሕአፓ አስመሳይ ታጋይ ነን ባዮችን እየመነጠረ በቆራጥ ልጆቹ አማካኝነት ድርጅቱን ከአለት ላይ ገንብቷል። እንደ ወርቅ ነጥሮ በመውጣት ህዝባዊነቱን ያስመሰከረ እንቁና አንጋፋ ድርጅት መሆኑንም የሚጠሉት ባንዳዎች ሳይቀር እየመረራቸውም ለመመስከር ይገደዳሉ። በመሆኑም ኢሕአፓ እንደ ቦኮ ሐራም ዜጋውን ሲያግትና እንደ አንጎላው ዩኒታ እድሜ ልኩን የሀገር ሀብት ሲዘርፍ አልኖረም። አሜሪካም ሆነች አውሮፓ እድሜ ልካቸውን በወንጀል ተጨማልቀው ስልጣን ላይ የኖሩትን አፍሪካዊ አምባገነኖችን ሲደግፉ ኢሕአፓን ገፍትረው ኖረዋል። ይህ ደግሞ የራሱ የሆነ ምክንያት አለው። ምክንያቱም ከብረት የጠነከረና ከአለት የጸና የህዝባዊ ዓላማ አንግቦ ፍንክች ባለማለቱ ነው። ህዝባዊ ድርጅት ደግሞ ለኢምፔሪያሊስቶችና ሰባሪ ፈንጋዎች እጅ መስጠትን የሞት ያክል ይጠየፋል። ኢሕአፓ ማለት ይህ ነው። የኢሕአፓ ቤት ውሸትና አስመሳይነት ቦታ የላቸውም። ማጎብደድ ብሎ ነገር አይታሰብም። ከዚህ ሌላ ማሸርገድና መነጠፍ ገንዘቦቹ አይደሉም። ኢሕአፓን ሐቅ ይገዛዋል። ሐቅ ላይ የተመሰረተ ፖለቲካ ደግሞ ለኢሕአፓ ፍልስፍናው ነው። ከዚህ ፍልስፍናው የተነሳም የዲሞክራሲ ምስረታ እስኪከናወን ድረስ የማይናወጠው ቃል ኪዳኑን ጠብቆ ዳር እንደሚደርስ ይታመናል። ክብር ለርሱ ይሁን። ከዚህ ባለፈ ለነጮቹ ለአፍሪካ ምድር ላይ የህዝብ መንግስት እንደመመስረት ያለ ክፉ ነገር አይታያቸውም። የአፍሪካን ነጻነት ከሚያዩ ይልቅ ቢሞቱ እንደሚሻላቸው እስከ መምረጥ ድረስ ይደርሳሉ። የአፍሪካን ሀብት እየወደዱ ህዝቡን ክፉኛ ይጠላሉ። ለአፍሪካ ህዝብ የሚቆረቆር ግለሰብም ሆነ ድርጅት በህይወት እንዲኖር አይፈልጉም። በሰው አምሳል የተፈጠረው ያ ህዝብ እንደ ሰው ለመቁጠር ይቸገራሉ። ተመራማሪ የሚሆን አቀኛ ድርጅት ለነርሱ ምናቸውም አይደለም። አፍሪካንና ህዝቧን ብሎ የተነሳ አካል ሁሉ ለረቀቀ የጥቃት ዘዴያቸው ተጋላጭ ሲሆን ቆይቷል። ከቻሉ በቀጥታ ካልቻሉ ደግሞ በተዘዋዋሪ የማጥፊያ ወጥመድ ውስጥ አስገብተው ማነቅ ለምዕራባውያኑ የዳበረ ባህላቸው ነው። በቀጣው እጅጉ ላይ የወሰዱትን እርምጃ ማስተዋወት ይወጃል። የዚህ ጽሑፍ ዓላማ አይደለም እንጂ አሜሪካኖቹ በአፍሪካ ታጋዮች ላይ የሚፈጽሙት ግፍ ተወርቶም ያልቀ አይደለም። በግለሰብ ደረጃ የፈጸሙትን ተተን በድርጅት አንጻር የጎዱትን ብንወስድ እንኳ የሀፓ ቀዳሚው ተጠቃሽ ነው። ለ50 ዓመታት ያክል የሀፓን ባይነ ቁራኛ ከማየት አልፈው በግሃድ እስከ መጉዳትም ኖረዋል። ከዚህ ባለፈ በማይፈልጉት መሪ ተብዬ ላይ የሚወስዱትም እርምጃ ቀላል የሚባል አይደለም። ኢትዮጵያዊውን አራጅ ምሳሌ መጥቀስ ይቻላል። መንግስቱ እንደ ዶሮ ታንቆ ሲወጣ ማንገራገር ቢያሳይ ኖሮ ምን አዘጋጅተውለት እንደነበር ከግምት ወጣ ያለ ነገር ማሰብ ይቻላል። በወቅቱ ይዞ ከበረረው አብራሪ በስተቀር ሰውየውን በነማን ቁጥጥር ስር እንደነበር በሰዓቱ ይጠፋዋል ተብሎ አይገመትም። ይህን ሳያውቅ ወደ ዚምባብዌ በረረ ከሆነ ግን ይባስ ብሎ 17 ዓመት ሙሉ በድንቁርና ከኖረበት በላይ ያቺን ዕለት 10 እጥፍ ደንቆሮ ነበር ማለት ይቻላል። ያመነይ አሜሪካ ከሸሪኮቿ ጋር በመሆን በአፍሪካ ህዝብ ላይ ያደረሰች ያለው ግፍ ተነግሮም ሆነ ተጽፎ አይቋጭም። መጠነ ሰፊ የሆነ የብሪት ግፋቸው ደግሞ በአፍሪካውያኑ ባህረ መዝገብ ላይ ሰፍሮ መገኘቱን እንደ ቀልድ ቢያዩትም የሃያልነታቸው ፍጻሜ ውርደት ግን ጊዜው ሲደርስ የምናየው ይሆናል። የኢትዮጵያ ህዝብ ባንድ ቆሞ አምባገነን ገዥውን የማይታገለውን ያክል የአፍሪካ ህዝብም ተባብሮ ሰልጥነናል በሚሉ ኢምፔሪያሊስቶች ላይ ተነስቶ አለመዝመቱ ከባድ ዋጋ አስከፍሎት ኖሯል። አፍሪካዊ ማንነቱ ሲናቅ የከርሰ ምድር ሀብቱም የዚያኑ ያክል በክብር ዘርፈው አውሮፓ አስገብተውታል። ከላይ ለመግለጽ እንደሞከርኩት የአፍሪካ በረከትን ለመቋደስ የሚቋምጡት እነኚህ የሰለጠኑ አረመኔዎች ከነኃጢአታቸው ምድሯን ሲረግጡ ፍጥነታቸው ወደር የለውም። አንዱን የአፍሪካ ሀገር በሌላኛው ቀጥረኛ የአፍሪካ አምባገነን መሪ አማካኝነት የውስጥ ሴራቸውን ሲጠነጥኑ ደግሞ ከሚባለው በላይ ፈትለው ይጠምዳሉ። ይህም ክስተት ራሱን የቻለ ወጥ ባህሪያቸው ከመሆን አልዘለለም። አንዳንዴ ሳስበው የሚገርመኝ ነገር አለ። በሀብትና በእውቀት ከደረጀ ነጭ ጦር ጋር ገጥመው ከረቱት አያቶቻችን ቀጥሎ ሌላ ትውልድ መጣ። ይደፈር የማይችል የሚመስልን የፊውዳሊዝምን ስርዓት ከስሩ ለመመንገል ያ ትውልድ እሳት ልሶ እሳት ጎርሶ ከተፋለ። ይህን ተከትሎም የስርዓቱ ገበና ራቁት እስኪቀር ድረስ ከጫፍ ጫፍ አመጽ ፈነዳ። የተዳፈነ እሳት አመዱ ሲገለጥ ፍሙ እንደሚንተረከከው ሁሉ የተረገጠ ህዝብም የፍራት ቆፈን ሲያወልቅ የአመጽ ነበልባል ተቀጣጥሎ እንዲታይ አስችሎታል። ነገሮች በፍጥነት ተቀያይረው ሁኔታው ሌላ ባይሆን ኖሮ ያኔ የሆነው ይነበር። በዚያ ድቅድቅ ጨለማ ወቅት ከልክ በላይ የተገበውን ግፈኛ ለማስተንፈስ ዘመናዊ የጦር መሳሪያ ሳይሆን ብሶት የገነባው ወኔ እንደነበር የሚያስታውስ ያስታውሰዋል። ያም ሆኖ ግን በርካታ የአፍሪካ ህዝብ የኢትዮጵያን ትግል እንደ ቀልድ እያየ ጨዋታ ይመስለው እንደነበር አሁንም የሚያስታውስ ያስታውሰዋል። ለዚህ አንድ ምሳሌ ላንሳ። ጃንሆይን እኛ ከምናቃቸው በላይ እነርሱ እጥፍ አውቀው ተገኝተው ኢትዮጵያውያን ስዩም እግዚአብሔርን ደፈሩ እስከማለት መድረሳቸውን የብዙዎች የአፍሪካ ሀገራት ታሪክ ይናገራል። የአያቶቻችንም ሆነ የዚያ ትውልድ ተጋድሎ የመላው አፍሪካ ብርሃን ሲሆን፣ ለግፈኛ ነጮችና ለአፍሪካውያን አምባገነኖች ደግሞ የውርደት ልብስ እንደሆነ ሊያውቀው የሚገባው ሁሉ ቢያውቀው መልካም ነበር፣ ግን ሳይሆን ቀርቷል። በዚህም ረገድ የኛዎቹ ኢትዮጵያውያን ተጋድሎ አድማስ ተሻጋሪ ሆኖ ታሪክ ላይ መስፈሩ ከኦነግ ሸኔና ወያኔ አሊያም ከሻቢያ በቀር የሚያስደስተው የአፍሪካ ህዝብ ያለ አይመስለኝም። በዚህ ረገድ ኢምፔሪያሊስቶችን እየተቃወመ ኮሎኒያሊስቶችን ደግሞ በዚያው ልክ አባሮ አምባገነኖችን ሲታገል የኖረው ያ ትውልድ የአፍሪካ ሀብት ሆኖ ተመዝግቧል። ከዚያ ትውልድ መካከልም በተጋድሎ ጽናቱና ባይበገሬነቱ ዝናና ክብርን ያገኘው ህብረ ብሔራዊ ድርጅት ኢህአፓ አንዱ ነው። ኢህአፓ የአያት ቅድመ አያቶቹን ጋሻና ጦር አንስቶ በማይናወጽ ቃል ኪዳኑ ለተገፋው ህዝብና ለተራቆተችው አገሩ ሲል መከራ የማይለየውን መስዋዕትነት እየከፈለ አለ። ሐቅ ሲፈጥ ሐሰት ያደፍጥ እንዲሉ የኢህአፓ ሐቅነት እየፈጠጠ ሲመጣ የአረመኔ ገዢዎች ፖለቲካ ደግሞ ማድፈጥ ይዟል። የአባ ትግሉ ሲጀምር ደርጉን ብቻ ሳይሆን የደለቡ ኢምፔሪያሊስቶችንም ጨምር እስከ ጫፍ ታግሎ ጣልቃ ገብነታቸውን ተቃውሟል። ደርጉን ፊት ለፊት ሲጋፈጥ የአሜሪካና የእንግሊዝን ስውር ተንኮል ደግሞ ሳይሰለች አጋልጧል። ውጤቱም የአባ የተናገረው እውነታ ሐቅ ሆኖ ሲወጣ የባዕዳን ኃይላትና የመንግስቱ ኃይለማርያም መራሹ የቅጥፈት ፖለቲካ ሐሰትን ተላብሶ እርቃኑን ቀረ። ይህን ተከትሎም የኢሰፓው አረመኔ ፖለቲካ ፈላጭ ቆራጭ ሆኖ ብቅ ሲል የአባ የተናገረው ደረሰና የሆነው ነገር ሁሉ ሆነ። ያፓን የሰማ ሐቅን ሲቀበል፣ ያልሰማ ደንቆሮ ደግሞ ህወሓትን ተቀብሎ ለ30 አመታት ያክል የወያኔን ጥፊ ሲልስ ኖሯል። ሲናግሩት ያልሰማ ተያይዞ ገማ እንደተባለው ወያኔ የበረሃ አከኩን ሲራገፍበት ያልተቃወመው ዜጋ ሁሉ በህወሓት እድፍ ሲማቅቅ ለመኖሩ ራሱ የኢትዮጵያዊ ህዝብ የሚናገረው ሀቅ ነው። ጅብ ከሄደ ውሻ ጮኸ እንደሚሉትና ያባይ ተናገረውን ሲንቅ የኖረው ኢትዮጵያዊ ሁሉ ወያኔን ባከበረበት መጠን ሲረገጥ መኖሩን ከራሱ በላይ ምስክር የለም። ለ30 አመታት ያክል የከረመበትን ግፍ ዛሬ ላይ ያነሳ የሚጥለው የኢትዮጵያ ህዝብ ኢሃፓን ቢሰማ ኖሮ ኢሰፓን አይረሳም ነበር። ኢሰፓን ካረሳ ደግሞ የወያኔ መጫወቻ አይሆንም ነበር። ጅል የነገሩትን አይረሳ የተባለው እያለ ለብልህ አይነግሩ የተባለውን ተቃራኒ የሆነብን ተቸግረናል። በመሆኑም የኢትዮጵያ ህዝብ ከየዋህነት በላይ ጅልነት እያጠቃው ከጅሎች በላይ ጅሎች የሆኑ ረህጦች እየተጫወቱበት ነው። ነብይ ባገሩ አይከበርም እንዳለው መጽሐፉ ኢሃፓ የተናቀና ወያኔና ሻቢያ ሲከበሩ ኢትዮጵያ የምትባል ቀን ያልወጣላት ምድር ለኦነግ ሸኔ በረከት ተሰጠች። ይህን ወደ ኋላ መለስበታለሁ። ጠቅላይ ሚኒስትር ፍቅረ ስላሴ ፖለቲካ መንግስቱ ኃይለ ማርያም ጋር ዚምባብዌ ሲሰደድ የኢሰፓ ፖለቲካ ታሪካዊ ቅጥፈቱን በገሃድ አስመሰከረ። አገር ባፈና ፖለቲካ ተቀፍድዳ የኖረችበት 17 ዓመት ሙሉ በዚያ ሁኔታ ሲደመደም የኢትዮጵያ ህዝብ ያለው ነገር ብዙ ነበር። ጅብ ከሄደ ውሻ መጮ ባያስገርምም 17 ዓመት ሙሉ ኢሃፓ ሲለፈልፍ ጆሮ ዳባ ያለው ዜጋ መንግስቱ ሲኮበልል ያላለው ነገር አልነበረም። መንግስቱን የረገመ ህዝብ ሁሉ ወያኔን በልልታ ሲቀበልም ዳግማዊ ሰቆቃ እንደሚመጣ አታሞ መምታቱን አልተረዳውም ነበር። በዚህም መሰረት ለአመታት የደረሰውን መከራ በማስገንዘብ በኩል ኢሃፓ የከፈለው መስዋዕትነት ከአእምሮ በላይ ነው። የህይወት ዋጋ ከፍሎ የተፈለገውን ያክል መስዋዕትነት ያበረከተውም እየደረሰ ካለው የአምባገነኖች አፈና አንጻር መሆኑ የሚያውቁት ሁሉ ይናገራሉ። የአገር አበሳ እየከበደ በመጣበት ወቅት ኢሃፓ ብቻውን ሲጋፈጥ መኖሩንም አሁንም የሚያውቁት ያውቁታል። ኢሃፓ ለአገርና ለህዝብ ሲል የተጣለበትን አደራ ከግብ ለማድረስ ሲል የወደቀበት መከራ ቀላል አልነበረም። ለአገር በተዋደቀ ቁጥር ክብርና ዝናውን የግሉ ሲያደርግ ኖሯል። ነገሩን ሁሉ እያወቁ እንዳላወቁ ከሚሆኑ ትርጉሞች በስተቀር ሌላው ዜጋ የኢሃፓን መስዋዕትነት ጠንቅቆ ያውቀዋል። ኢሃፓ የሚሆነውን ሁሉ ቀድሞ የሚያውቅ ድርጅት እንደመሆኑ መጠን ህዝብን አንቅቶ በማስታጠቁ ረገድም አንቱ የተባለበትን ዝና አስመዝግቧል። በዚህም ረገድ የኢሃፓ አይነት መሪር መስዋዕትነት የከፈለ ድርጅት ቢኖር ራሱ ኢሃፓ እንጂ ሌላ ለመኖሩ ይህን ያመለክታል። የኢኮኖም ቅሉ ዝሆን ጆሮ በስቶ ችላባዩ ቁጥሩ ባይጨምር ኖሮ ኢሃፓ የዲሞክራሲ ግቡን ያሳካ እንደነበር የድርጅቱን ሁለገብ ትግል አይቶ መፍረድ ይቻላል። ነገር ግን ኢሃፓን እየገፉ ቅጥረኞችን ሲጎትቱ የኖሩት ጠላቶቻችን አእምሮ የተቃወሰውን ግለሰብ ከስልጣን ማማ ላይ እያወጡ አገርን አፍርሰው ታሪክን ያወረዱበት አጋጣሚ በርቀትም በቅርበትም እናስታውሳለን። አገር ቆርሰው ሰጥተው ምንዳ የተቀበሉ ባንዳዎችም በዚሁ ክፍለ ዘመን ታይተዋል። ኢሃፓ ይህን አምሮ በተቃወመበት ወቅት እንደ አሪዮስ ተቆጥሮ የተረገመበት ጊዜው ቀላል አልነበረም። ነገር ግን ረጋሚ ተደርጋሚ እንዲሉ ረጋሚዎቹ ተዋርደው ሲጠፉ እሱ ግን በሚወደው ህዝብ ውስጥ በክብሩ ተገኝቷል። በዚህ መሰረት አሁንም በድጋሚ ክብርና ሞገስ ለርሱ ይሁን ብያለሁ። የተከበራችሁ የፍኖተ ዴሞክራሲ ሬዲዮ አድማጮች፣ ሐቅ ሲፈጥ ሐሰት ያደፍጥ በሚል መነሻ ሐሳብ የቀነጫጨብኩትን መልእክቴን ከዚህ ላይ አጠናቅቄያለሁ። ተስፋችን ለምልሞና ይህ ጨለማ ተገፎና ይዘንድ የህብረት ክንዳችንን ማንሳት ይኖርብናል እያልኩ ፍኖቶችን የተፈራ ካሳን ጨለማው ተገፎ ብርሃን መጣላችሁ የሚለውን ዜማ እንዲጋብዙልኝ እጠይቃቸዋለሁ። ቸር ያሰንብተን። ህይወት አሰፋ።
I'm not your enemy.